ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 17 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁን ያዳኝ ተሳይና
እኔም ሰሎሞን አባተነን። ጤና ይስጥልን።
በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በኢትዮጵያ የአስቸኳይ ጊዜ አዋጅ ላይ ማብራሪያ ሰጠ።
Well, we don't issue travel warnings lightly. When we update them, we do so with great care. Because we know people pay attention to it. We want people
ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ ናቸው ይህንን ያሉት። የኢትዮጵያ መንግሥት ቃል አቀባይ አቶ ጌታቸው ረዳ ቀደም ሲል በሰጡት መግለጫ አሜሪካ ያወጣችው የጉዞ ማስጠንቀቂያ ኢትዮጵያ ውስጥ ሰላምና መረጋጋት ባለበት ወቅት የወጣ ጊዜውን ያልጠበቀ ነው ማለታቸው አይዘነጋም። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያ ውስጥ ጽንፈኛውን እስላማዊ ቡድን አልሸባብን ሲፋለሙ የቆዩት የኢትዮጵያ ወታደሮች ከአንዳንድ ወታደራዊ ሰፈሮች መውጣታቸው ስጋት አሳድሯል። ጽንፈኛው ቡድን ሊያንሰራራ ይችላል፣ የአፍሪካ ህብረት ሀገሪቱን ለማረጋጋት የሚያደርገው ጥረትም ችግር ሊገጥመው ይችላል የሚል ስጋት ፈጥሯል። የኢትዮጵያ ወታደሮች ከሁለት ዓመታት በፊት ከአልሸባብ ነጻ ከተደረገችው ቲያግሎ ከተማ ወጥተዋል። የኢትዮጵያ መከላከያ ኃይሎች በያዝነው ወር ከኤል ሃሊና ከሃጋን ከተሞችም ወጥተዋል። ጠበብት የኢትዮጵያ ወታደሮችን መውጣት ኢትዮጵያ ውስጥ ሲካሄድ ከቆየው ተቃውሞና ከአስቸኳይ ጊዜ አስተዳደር አዋጅ ጋር አያይዘውታል። የኢትዮጵያ ባለሥልጣኖች ግን የሚያገናኘው ነገር የለም ብለዋል። የኮሚኒኬሽንስ ሚኒስትር ጌታቸው ረዳ ለጋዜጠኞች በሰጡት መግለጫ የወታደሮቹ መውጣት ከአዋጁ ጋር የሚያገናኘው ነገር የለም ሲሉ አስረድተዋል። አሁን የወጡት የኢትዮጵያ ወታደሮች በቦታዎቹ ሰፍረው የነበሩት የአፍሪካ ህብረት ሰላም ጥበቃ ተልእኮን ለመርዳት እንጂ የተልእኮ አካል በመሆን አልነበረም ብለዋል። ወታደሮቹን በሶማሊያ አካባቢ ማስፈሩ የኢኮኖሚ ጫናና የሎጂስቲክስ ተግዳሮት ሲያሳድር ቆይቷል ሲሉም ሚኒስትሩ አስገንዝበዋል። ከሶስቱ የሶማሊያ ከተሞች የወጡት ወታደሮች ገና ከሶማሊያ እንዳልወጡም ጠቁመዋል።
የኤርትራ አየር ኃይል ንብረት የሆነች ሚግ 29 ተዋጊ ጄት ሁለት ፓይለቶችን ይዛ ወደ ኢትዮጵያ መግባቷን የኢትዮጵያ የደህንነትና ጸጥታ ኃይሎች ገለጹ። የኤርትራ ባለሥልጣናት ዜናውን ፍሬቢስ ሲሉ ማጣጣላቸው ተዘግቧል። ሄኖክ ሰማግዜር ዝርዝሩን ይዟል።
ምንጮቹ ለቪኦኤ እንደገለጹት ከራዳር እይታ ውጪ የመብረር አቅም ያላት የኤርትራ አየር ኃይል አውሮፕላን ትናንት ጧት ከአስመራ ወደ ምዕራብ ኤርትራ አቅጣጫ በመብረር በሰሜናዊ ምዕራብ ኢትዮጵያ ድንበርን በማቋረጥ ወደ ሁመራ አካባቢ እንደደረሰችና በኢትዮጵያ አየር ኃይል ሚግ አውሮፕላኖች ታጅባ መቀሌ ወደሚገኘው አየር ኃይል ጣቢያ እንድታርፍ መደረጉን ስማቸውን ያልጠቀሱ የደህንነት ባለሥልጣናት ለአሜሪካ ድምፅ ተናግረዋል። የኤርትራ ባለሥልጣናት ኢትዮጵያ ገባች ስለተባለችው ተዋጊ አውሮፕላን የሰጡት ዝርዝር ባይኖርም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ለብሪታንያ የዜና ምንጭ ጥቅስ ፍሬቢስ ሲሉ ማጣጠላቸው ተዘግቧል። የኢትዮጵያ የደህንነት ባለሥልጣናት ክንፍ ቁጥሯ ዚኤልአይኤን 143 አውሮፕላን አብራሪ መቶ አለቃ መብራቱ ተስፋ ማርያምና አብሯቸው የነበረው ፓይለት አፈወርቅ ፀሐዬ ባልታወቀ ስፍራ በመልካም ሁኔታ ላይ እንደሚገኙ እነዚሁ ምንጮች ለቪኦኤ ገልጸዋል። የኤርትራ መንግሥት በጉዳዩ ላይ አስተያየት እንዲሰጥ ያደረግነው ጥረት ይህ ዜና እስከተጠናቀረበት ሰዓት ለማግኘት የተሻለ አልሆነም። የኤርትራ መንግሥት በጉዳዩ ላይ አስተያየት እንዲሰጥበት ያደረግነው ጥረት ይህ ዜና እስከተጠናቀረበት ሰዓት ድረስ የተገኘ አልሆነም። እንዳገኘን እናቀርባለን።
ከተለያዩ ሀገሮች የተውጣጡ ኤርትራውያን በኒውዮርክ የተባበሩት መንግስታት ድርጅት ጽህፈት ቤት ፊት ዛሬ ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፍ የተካሄደው የተባበሩት መንግስታት ድርጅት አጣሪ ኮሚሽን ከሁን ቀደም ያቀረበው በሀገሪቱ ያለውን የሰብአዊ መብት ጥሰት ሪፖርት ሌሎች መረጃዎችን ጨምሮ በሚያቀርብበት ወቅት ድጋፋቸውን ለመግለጽ እንደሆነ ከአስተባባሪዎቹ አንዱ የሆኑት አቶ ጀማል አማን ተናግረዋል። አቶ ጀማል በቦታው ያሉት ሰልፈኞች ቁጥር በ4000 እንደሚገመትና በተለያዩ የእድሜ ክልሎች ያሉ የእስልምናና የክርስትና እምነት ተከታዮች በነጻነት ትግል ወቅት የተሳተፉ እንዲሁም ወጣቶችና ሴቶች እንደሚገኙ ገልጸዋል። ሰልፈኞቹ በሺዎች የሚቆጠር ፊርማ በማሰባሰብ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደሚያስገቡ አቶ ጀማል ገልጸዋል።
ናይሮቢ በሚገኘው የዩናይትድ ስቴትስ ኤምባሲ ውጪ ዛሬ አንድ ዘብ የቆመ ወታደርን ለማጥቃት ሞክሯል የተባለ ሰው በጥይት ተገድሏል። ሰውየው ወታደሩን በስለት ሊወጋው ሲሞክር ወታደሩ ራሱን ለመከላከል ሲል ሁለት ጥይት እንደተኮሰበት የኬንያ ፖሊስ አስታውቋል። የኤምባሲው ሰራተኞች በጉዳዩ ውስጥ እንዳልገቡ ኤምባሲው አረጋግጧል። አጥቂው የደበቀውን ስለት አውጥቶ የኤምባሲውን የቪዛ ክፍል በር ይጠብቅ የነበረን ወታደር ይዞ ጭንቅላቱና ደረቱ ላይ ከወጋው በኋላ ጠመንጃውን ለመንጠቅ ሞክሯል ሲል አንድ አጠገቡ የነበረ ሌላ ወታደር ለመገናኛ ብዙሃን ተናግሯል። ጆርጅ ኪኖቲ የሚባሉ የብሔራዊ ፖሊስ ቃል አቀባይ አጥቂው ብቻውን እንዳልሆነ ገልጸው ምርመራ እየተደረገ መሆኑን አመልክተዋል።
ቡሩንዲ ከዓለም አቀፍ የወንጀል ችሎት ለመውጣት የወሰነች መሆኗን የሚገልጽ ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አቅርባለች። ዓለም አቀፍ የወንጀል ችሎትን ለመመስረት የተገባው ውል እንደ አውሮፓ አቆጣጠር በ2002 ዓ.ም ከ14 ዓመታት በፊት ማለት ነው በተግባር ላይ ከዋለ ወዲህ ችሎቱ ያተኮረው በአፍሪቃ ላይ ብቻ መሆኑን የአፍሪቃ ሀገሮች ሲነቅፉ ቆይተዋል። ዓለም አቀፍ የወንጀል ችሎት በአፍሪቃ ጉዳዮች ላይ ያተኮረበት የፖለቲካ ምክንያት ያለው ይመስለኛል። ችሎቱ በኢራቅና በአፍጋኒስታን የተፈጸሙ ወንጀሎችን ሲመረምር ሰምታችሁ ታውቃላችሁ? ርቄ ሊሂድና ሊቢያ ላይ ለተፈጸሙ ወንጀሎች ለምርመራ ያቀረበ ቡድን አለ ሲሉ በመጠየቅ የቡሩንዲ የውጭ ጉዳይ ሚኒስትር አይሌን ኒሜትዌ አስገንዝበዋል። የብሩንዲ ምክር ቤት በያዝነው ወር ከችሎቱ ለመውጣት ወስኗል። ደቡብ አፍሪቃና ጋምቢያም ከችሎቱ እንደሚወጡ አስታውቀዋል። ይህ ውሳኔ ለጭካኔ ተግባር ወንጀል ሰለባዎች ትልቅ ጉዳት ነው ሲሉ በሂማን ራይትስ ዋች የዓለም አቀፍ ፍትህ መርሃ ግብር ረዳት ኃላፊ ኤልስ ኬፕለር ገልጸዋል።
ፈረንሳይ ውስጥ ካሌ በምትባለው የወደብ ከተማ ላይ ያለውን ጫካው የሚባለውን የስደተኞች ሰፈር የማፍረስ ተግባር ተጀምሯል። ዛሬ ተጠናቋል። ሰራተኞቹ ጊዜያዊ መጠለያዎቹን ለማፍረስ ግዙፍ ማፍረሻዎችን ይዘው እንደነበረ ተገልጿል። የአሜሪካ ድምፅ ዘጋቢ ጄፍ ካስተር ያጠናቀረው ሪፖርት አለ፣ ትዝታ በላቸው ታቀርበዋለች።
ካሌ ላይ የተገጠገጡትን የላስቲክና ጊዜያዊ የሆኑ ደቃቅ መጠለያዎች ለማፍረስ የፈረንሳይ ባለስልጣናት ዛሬ ያሰማሩት ግዙፍ የግንባታ ማከናወኛ ህንፃ መኪናዎችና መሳሪያዎችን ነው። ከነዚህ ነፍስ አልባ መጠለያ ታዛዎች አብዛኞቹን፣ እንዲያውም ራሳቸው ፍልሰተኞቹ ትላንት አካባቢውን በኃይል እንዲለቁ ሲደረግ አቃጥለዋቸዋል። የካሌው የማፍረስ ዘመቻ ካቦ ፋሪዩን ቡቾ ዛሬ ለጋዜጠኞች ሲናገሩ ከነዚህ ባለስልጣኑ አዳዲስ ፍልሰተኞችን ወደ ሌላ አካባቢዎች እያዛወሩ እንደሚያሰፍሩ አመልክተዋል።
Bien fermé. Le SAS est fermé. Ce matin, vous avez constaté qu'il y avait du monde devant le SAS.
ጊዜያዊው የምዝገባ ቢሮ ተዘግቷል ነው የሚሉት። በምዝገባ ቢሮው ደጅ ዛሬ ማለዳ ሰዎች ተኮልኩሎ የታዩ ቢሆንም ጫካው የሚል መጠሪያ ከተሰጠው ከካሊ መጠለያ የመጡ ሰዎች እንደሆኑ ግን ገልጸዋል። የምዝገባ ቢሮው የተዘጋ በመሆኑም ካሊ ከእንግዲህ ወደ ፈረንሳይ ወደ አውሮፓ መዝለቅ ለሚፈልጉ ፍልሰተኞች ማረፊያም መሸጋገሪያም አትሆንም ነው ያሉት ቡቾ። ከካምፕ ዶላንድ የተነሱ ፍልሰተኞችን በጸጋ የማስተናገድና መልሶ የማስፈር ተልኳቸውም የተጠናቀቀ መሆኑን፣ ይህም ለፍልሰተኞቹ በሁሉም ቋንቋ በቱርጅማን የተነገረ መሆኑ ያሳወቁት ቡቾ እዚያ የቀሩት ሁሉ እንዲበተኑ አሳስበዋል። ከካሊ መንደር 4000 የሚሆኑ ፍልሰተኞችን በተለያዩ የፈረንሳይ አካባቢዎች ወደ ተቋቋሙ ማዕከላት አጓጉዘው ማስፈራቸውን የፈረንሳይ ባለስልጣናት አስታውቀዋል። ጭሩንቁሱ ካሊ መንደር ላይ ከተጠለሉ ፍልሰተኞች የሚበዙት ከአፍጋኒስታን፣ ከሱዳን፣ ከኤርትራ እና ከኢትዮጵያ ባህር እያቋረጡ ፈረንሳይ የገቡ ናቸው። እንደ ካሊ የተበላሸና ዝቅተኛ ህይወት የሚኖርበት ሌላ ስፍራ በድፍን አውሮፓ እንደሌለ ተዘግቧል።
ለዜና የተያዘው ጊዜ አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 17 2009 ዓ.ም ምሽት ፕሮግራም ነው።
አሜሪካ ውስጥ በተለያዩ ከተሞች የሚኖሩ የወላይታ ተወላጆች ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ የዕለት ተዕለት ሕይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምፅ ቀርበው አስተያየታቸውን ሰጥተዋል።
ሰላማዊ ሰልፍ በስነ ስርዓት ማስተናገድ ነው እንጂ ሰውን ሰላማዊ ሰልፍ ስለተናገረ ብቻ ሰውን እንደዚህ አይነት እልክስ ውስጥ መግባት የለበትም።
ህዝቡ በአሁኑ ጊዜ እዛ አካባቢ የሚኖረው ግራ ተጋብቶ ነው ያለው። ዋናው የህዝቡ መኖሪያ ከቅድመ አያት ወርሶ ያመጣው መሬቱ ነው። መሬቱ እየተነጠቀ ነው።
ሁኔታዎች ብመቻቹ አንዱ ግሩፕ ከሌላው ግሩፕ ጋር ትልቅ ግጭት ውስጥ ይገባል የሚል ስጋት ስላለኝ እዚሁ ከመግባታችን በፊት ወይም እንዳንገባ ማድረግ ያለብን ነገሮች አሉ መንግስት ማድረግ ያለበታል የምለውን ለመግለጽም ነው ያንን ኦፕንሽ ለተለይ ጻፍኩት።
እነማን ናቸው እነዚህ ሰዎች? በዚህ ምሽት በስፋት ይመለሳሉ። የኦሮሞ የህግ ባለሙያዎች ማህበር ባሳለፍነው ቅዳሜና እሁድ ጥቅምት 12 እና 13 2009 ዓመተ ምህረት ለንደን ላይ ልዩ ጉባኤ አካሄደው ነበር።
በተለይ ከነበረው ጭቆና አንፃር ኢንዲፔንደንት መሆን አለባት የሚል ቪዥን ያላቸው አሉ። አይ በኢትዮጵያ ማዕቀፍ ኦሮሞ ጥያቄ ሊፈታ ይችላል ብለው የሚያስቡ ነበሩ። መሰረታዊ የውይይት መሰረት ይሄ ነበር።
የኦሮሚያ ክልል የቀድሞ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ተሻለ አበራ ናቸው። በዚህ ምሽት ዝርዝር ያለ ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይሰማል።
ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ባለፈው ሳምንት ላወጣችው የጉዞ ማስጠንቀቂያ የኢትዮጵያ መንግስት የሰጠውን ምላሽ ባለፈው ሰኞ ማቅረባችን ይታወሳል። ማስጠንቀቂያው የወጣው የኢትዮጵያ ሁኔታ በተረጋጋበት ጊዜ መሆኑን ያመለከተው የኢትዮጵያ መንግስት በአሁኑ ወቅት ምንም አይነት የጸጥታ ችግር እንደሌለም ጠቅሷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ በተለያዩ የዓለማችን ጉዳዮች ላይ ለጋዜጠኞች በሰጠው መግለጫ የኢትዮጵያም ጉዳይ ተነስቶ ነበር። ማብራሪያውን የሰጡት ቃል አቀባዩ ጆን ከርቢ ናቸው። ዝርዝሩን አዲስ አበባ ያቀርበዋል።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ በተለይ አማራና ኦሮሚያ ክልሎች በቀጠለው አለመረጋጋት ምክንያት አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን እጅግ አስፈላጊ ያልሆነ የጉዞ ውጥን ሁሉ እንዲሰርዙ የሚያሳስብ የጉዞ ማስጠንቀቂያ አውጥቶ ስለነበር ለዚያ ማስጠንቀቂያ የኢትዮጵያ መንግሥት ሲመልስ በአሁኑ ወቅት ምንም የጸጥታ ችግር እንደሌለ፣ ማስጠንቀቂያው የኢትዮጵያን ሰላም ከማይፈልጉ የውጭ ጉዳይ መስሪያ ቤቱ ሰዎች የተሰጠ መሆኑን ገልጦ አስተባብሏል። በማክሰኞው ጋዜጣዊ መግለጫ ላይ ከተነሱት አገሮች አንዷ ኢትዮጵያ በተለይም በቅርቡ ያወጣችው የአስቸኳይ ጊዜ አዋጅን የተመለከተ ነበርና የውጭ ጉዳይ ሚኒስቴር ስለ አስቸኳይ ጊዜ አዋጁ የሰጠውን የጉዞ ማስጠንቀቂያ በተመለከተ ለቃል አቀባዩ ጥያቄ ቀርቦላቸው ነበር። የጉዞ ማስጠንቀቂያው በኢትዮጵያ መንግስት በኩል ተቀባይነት እንደሌለው መገለጡን ያመለከቱት ጠያቂ አሁን ያለውን የኢትዮጵያ ወቅታዊ ሁኔታ ዳግም መመልከት ያስፈልጋል ይላሉ ተብለው ነበረ። ቃል አቀባይ ከርቢ የተጠየቁት ጆን ከርቢ ይህን መልሰዋል።
ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም። የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው። አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው። ሰው ትኩረት እንዲያደርግበትም እንፈልጋለን። ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ ኢትዮጵያ የተለየች አይደለችም።
ቃል አቀባዩ ጆን ከርቢ ከዚሁ መልሳቸው ጋር አያይዘው የኢትዮጵያ መንግሥት ያወጣውን የአስቸኳይ ጊዜ አዋጅም ተመልክተዋል።
You may have seen my statement on their declared state of emergency. We continue to be troubled by the impact of the government's decision to authorize detention without warrant and to further limit freedom of
expression. የኢትዮጵያ መንግሥት ባወጣው የአስቸኳይ ጊዜ አዋጅ ላይ የሰጠውትን መግለጫ ማይታችሁ ይሆናል። የኢትዮጵያ መንግሥት ያለምንም ማዘዣ ሰዎችን ሲያስር፣ ኢንተርኔት መዝጋትን፣ ህዝባዊ ስብሰባዎችን መከልከልና የሰዓት እላፊ መደንገግን ጨምሮ የመናገር ነጻነትን ለመገደብ ውሳኔ ሲያደርግ የሚያስከትለው ውጤት እንደረበሸናል። በመግለጫዬ እንደተጠቀስኩት ይህ አዋጅ በእነዚህ ሁኔታዎች ስራ ላይ ቢውል የሀገሪቱን ፖለቲካዊ ቀውስ ለማርገብ ተሞክሮ የከሸፈበትን ሁኔታ መልሶ የሚያመጣ ይሆናል እና ይሄ ተሻሽሎ የቀረበ የጉዞ ማስጠንቀቂያ ነው። ነገር ግን እነርሱ ካወጡት አስቸኳይ ጊዜ አዋጅ አኳያ ስናየው ይሄ የተሻለ ነው ብለን አስበናል። ይህን ደግሞ በመላው ዓለም ላሉ አገሮች ሁሉ የምናደርገው ነው።
የኢትዮጵያ መንግሥት ለዚህ የአሜሪካ የጉዞ ማስጠንቀቂያ በሰጠው መልስ የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱንም ጸጥታ ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቶ የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወገኖች የተሰጠ ነው ማለቱ ይታወሳል።
It's quite unfortunate that people in the State Department had to make a strenuous effort to
አለመታደል ሆኖ አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን የጉዞ ውጥን እንዲሰርዙ ጫና ለመፍጠርና ይህን የመሰለ አስደማሚ ምክንያት ለማቅረብ የወሰኑ ሰዎች ውጭ ጉዳይ ሚኒስቴር ውስጥ አሉ። የኢትዮጵያ መረጋጋትና ሰላም ያሳሰባቸው ሰዎች ያሉም ይመስላል። ምክንያቱም የወጣውን የጉዞ ማስጠንቀቂያ የመጀመሪያ አንቀጽ ብታነቡት ኢትዮጵያ ውስጥ አሁንም አለመረጋጋት መኖሩን ያመለክታል። ነገር ግን ምንም አይነት ያልተረጋጋ ሁኔታ አይታይም የለም።
የኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ናቸው ይህን የተናገሩት። ሰላም ለመስፈኑና ሁኔታዎች ለመረጋጋታቸው መረጃው ምንድነው ለተባለ ጥያቄ አቶ ጌታቸው ይህን ብለዋል።
When we say we will provide evidence, it means we have evidence.
መረጃ እናቀርባለን ስንል መረጃ አለን ማለታችን ነው።
በአሁኑ ጊዜ በአገሪቱ ውስጥ ባለው የጸጥታ ሁኔታ ምክንያት የአሜሪካ ኤምባሲ በብዙ የአገሪቱ ክፍሎች ውስጥ የቆንስላ አገልግሎት ለመስጠት ያለው ችሎታ የተወሰነ መሆኑንም ይሄው የውጭ ጉዳይ መስሪያ ቤቱ የጉዞ ማስጠንቀቂያ አመልክቷል። መመሪያው የዩናይትድ ስቴትስንና የሌሎችን አገሮች ዲፕሎማቶች ለመንግስት ቀድመው ሳያሳውቁና ፍቃድ ሳያገኙ ከአዲስ አበባ ከ40 ኪሎ ሜትሮች ርቀት ዘልቀው እንዳይጓዙ የሚከለክል መሆኑ የአሜሪካ ኤምባሲ ለዜጎቹ ድጋፍ ለመስጠት ያለውን አቅም በብርቱ እንደሚጎዳው መግለጫው አስረድቷል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
አፍሪካ አሁን ካለው ጥራት የሌለው የኢኮኖሚ እድገት በመውጣት ጥልቀት ያለው ለውጥ ማምጣት አለባት ሲሉ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ተሰናባች ዋና ጸሐፊ ካርሎስ ሎፔስ አሳስበዋል። የምጣኔ ሀብት እድገት ቢኖርም በድህነት ውስጥ የሚኖረው ሕዝብ ቁጥር አለመቀነሱን ሚስተር ሎፔዝ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
ካርሎስ ሎፔዝ ላለፉት 4 ዓመታት ዋና ጽህፈት ቤቱ አዲስ አበባ የሆነውን የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን በዋና ጸሐፊነት መርተዋል። ሐሳቦችን ከማፍለቅ ለተግባራዊነታቸው እስከ መስራት ከፍተኛ አስተዋጽኦ ማድረጋቸው በዘርፉ ባላቸው የጠለቀ ዕውቀትም አፍሪካ በቀረው ዓለም ስለሚገባት የተሻለ ቦታ ጠንክረው መስራታቸው ይነገርላቸዋል። በተለይ አሁን የሥራ ጊዜያቸውን ማጠናቀቃቸውን ተከትሎ እንዲህ አይነት አስተያየቶች እየተሰነዘሩ እየተደመጡ ነው። መቀመጫቸውን አዲስ አበባ ካደረጉ የውጭ ዜና ዘጋቢዎች ጋር ባደረጉት ቆይታም ይኸው ተንጸባርቋል። በርሳቸው ያመራር ዘመን የተሻለ ስራ መስራቱ ተጠቁሟል። ከአህጉሪቱ ኢኮኖሚ አንጻር መሬት ላይ ያለውን ተጨባጭ ሁኔታ የተመለከተ ማብራሪያም ሰጥተዋል። ሚስተር ሎፔዝ በኃላፊነት የቆዩባቸው 4 ዓመታት በአህጉሪቱ ስላሉ አገራት የኢኮኖሚ እድገት ብዙ የተነገረባቸው ናቸው። አብዛኛው ህዝብ ከዚህ እርግጥ ተጠቅሟል የሚሉ ጥያቄዎች ግን ሲነሱ ቆይተዋል። ይህንን የተቀሰሱት ሚስተር ሎፔዝ አብዛኛው ህዝብ ሊጠቀም የሚችለው አሁን ያለው የእርግጥ አካሄድ ሲቀየር መሆኑን አብራርተዋል።
We need a much deeper type of transformation, not just this growth that we have, which I call growth without quality. We need a deeper
የሚያስፈልገን ጥልቀት ያለው ለውጥ እንጂ ጥራት የሌለው እድገት ብዬ የምጠራውን አሁን ያለውን አይነት እድገት አይደለም። ጥልቀት ያለው እድገት ያስፈልገናል። የኢኮኖሚውን መዋቅር የሚለውጥ እድገት፣ ምርታማነትን ከግምት የሚያስገባ እድገት፣ የሥራ አጥነትን መጠን የሚቀንስ እንጂ የሥራ ዕድል ፈጠራውንና የሥራ ፈላጊውን ቁጥር በትይዩ የማያስገድ። እናም በመሰረታዊነት ያለብን ፈተና ይሄ ነው። ምላሽ ልናገኝለት የምንፈልገውም ሁሉ ጊዜ ነው።
A lot of people from Kibera or from Mercato have grown out of poverty, but the population is so big that the number of people
ከኬንያው ኪቤራ እስከ መርካቶ በርካታ ሰዎች ከድህነት ቢወጡም የህዝቡ ቁጥር ከፍተኛ ስለሆነ በዝቅተኛ ደረጃ የሚኖሩ ሰዎች ቁጥር አልቀነሰም። እናም አሁን ከምንሰራቸው በበለጠ መስራት ይኖርብናል። የበለጠ ቁጥር ያላቸውን መሪዎች መዋቅራዊ ሽግግር መፈክር ሳይሆን ለነለውጣቸው የሚገቡ ለመሆናቸው የተመለከተ ስለመሆኑ ማሳመን እንደምንችል ተስፋ አደርጋለሁ።
በአፍሪካ የድህነት መጠን መቀነሱን የሚያሳዩ መረጃዎች አሉ። በተቃራኒው ግን እንደ አውሮፓውያን አቆጣጠር በ1990 ከነበረው የደሃው ህዝብ ቁጥር አሁን ያለው እንደሚበልጥ እነዚሁ መረጃዎች አመለክታሉ። ካርሎስ ሎፔዝ ካሁኑ ኃላፊነታቸው ቀደም ሲል የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ የኮፊ አናን የፖለቲካ ክፍል ኃላፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቡሩንዲ ከዓለም አቀፍ ወንጀል ፍርድ ቤት አባልነት ልትወጣ ማቀዷን ለተባበሩት መንግስታት ድርጅት በይፋ አስታውቃለች። የቪኦኤ ጄምስ በቲ ያጠናቀረውን ዘገባ ቆንጅታ እየታቀርባለች።
ቡሩንዲ ፍርድ ቤቱን ካቋቋመው ከሮሙ ውል ለመውጣት መቁረጧን በማስተዋወቅ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ደብዳቤ አስገብታለች። የሀገሪቱ ፓርላማ በቅርቡ ነው ይህን የተመለከተ ውሳኔ ያሳለፈው። የቡሩንዲ የውጭ ጉዳይ ሚኒስትር አሌን ኒያማትዌ ለቪኦኤ በሰጡት ቃል ያለቀ ነገር ነው፣ ወደ ኋላ መመለስ የለም ብለዋል። የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዋች የቡሩንዲ መንግስት ከፍርድ ቤቱ ለመውጣት የወሰነው ችሎቱ በዚያች ሀገር በሰብዕና ላይ የተፈጸሙ ወንጀሎች ላይ ምርመራ በመክፈቱ ባለስልጣናቱ በወንጀለኝነት እንዳያያዙበት ነው ብሏል። የሂዩማን ራይትስ ዋች የዓለም አቀፍ ፍትህ ክፍል ተባባሪ ስራ አስኪያጅ ኤሊስ ኬፕለር የቡሩንዲ ከፍርድ ቤቱ መውጣት ውሳኔ መጠነ ሰፊ ግፍና ወንጀል ለሚፈጸምባቸው ሰለባዎች ሁሉ ከባድ ጉዳት እንደሚሆን አስገንዝበዋል። ሂዩማን ራይትስ ዋች የአፍሪካ መንግስታት ለዓለም አቀፍ ወንጀሉ ችሎት ድጋፋቸውን እንደገና እንዲያረጋግጡ ተማጽኖ ካሰሙት 24 የአፍሪካና የዓለም አቀፍ የሰብአዊ መብት ድርጅቶች መካከል አንዱ ነው። የሰብአዊ መብት ድርጅቱ ተጠሪ ኬፕለር ቡሩንዲ ከፍርድ ቤቱ ምስረታ ውል ወጥቼ ባርፈውስ ከሚል ድምዳሜ የደረሰችው ፕሬዚደንቷ ፒየር ንክሩዚዛ ባለፈው ዓመት አወዛጋቢ በሆነ እርምጃ ለሶስተኛ ጊዜ መወዳደራቸውና በሀገሪቱ የመብት ረገጣና ጥቃት ቀጥሏል በሚሉት ውንጀላዎች ምክንያት ሳይሆን እንዳልቀረ ተናግረዋል። የመብቱ ረገጣና ጥቃቱ ቀጥሏል ያሉት የሂዩማን ራይትስ ዋች ተጠሪ እንዲያውም ሀገሪቱ ገብቶ ሲመረምር የነበረ ኮሚሽን ስለሚፈጸሙ ጥቃቶች መረጃ በማጠናቀሩ ከሀገሪቱ ተባሯል ብለዋል። የቡሩንዲ ፓርላማ ከወሰነ ወዲህ ደቡብ አፍሪቃና ጋምቢያም እንወጣለን ሲሉ አስታውቀዋል። ደቡብ አፍሪቃ ባለፈው ሳምንት ረቡዕ ለመንግስታቱ ድርጅት ደብዳቤ ልካለች። ደቡብ አፍሪቃና ጋምቢያስ በምን ምክንያት ወጡ ሊባል ነው ያሉት የቡሩንዲው ሚኒስትር የምንወጣው የማናቸውም የችሎቱ ፈራሚ የሆነ ሉዓላዊ ሀገር መብት በመሆኑ ነው ብለዋል።
ICC has not indicted anybody in Burundi on crimes against humanity of genocide or any other crime.
ICC በስብና ላይ ወንጀል በመፈጸም በዘር ማጥፋት የሚሆን በሌላ በማናቸውም በፍርድ ቤቱ ሊያስጠይቁ በሚችሉ ወንጀሎች ቡሩንዲ ውስጥ የከሰሰው አንድም ሰው የለም። ስለዚህ እንዲሁ አግነነን በግምት አንናገር። ከባልነቱ የምንወጣው የቡሩንዲ መንግስት ፍርድ ቤቱ የተቋቋመበት የሮሞ ድንጋጌ እኛ ጋር አያስፈልገንም ብሎ ስለወሰነ ነው።
ያለም አቀፍ ወንጀል ፍርድ ቤት ዋና አቃቤ ሕግ ፋቱ በንሱዳ ባለፈው ሚያዝያ ወር ቡሩንዲ ውስጥ ግድያ፣ እስር፣ ማሰቃየት፣ በወሲብ መድፈርና ሌሎችም ጾታዊ ጥቃቶች ይፈጸማሉ የሚሉ ዝርዝር መረጃዎች ከደረሷቸው በኋላ በዚያች ሀገር ቅድመ ምርመራ ለመክፈት መወሰናቸው ይታወሳል። የቡሩንዲው የውጭ ጉዳይ ሚኒስትር ግን ፍርድ ቤቱ በአፍሪካ ላይ ብቻ ነው የሚያተኩረው ብለው ይከሳሉ።
I believe that there are some other politically motivated reasons which have pushed ISIS.
ICC በአፍሪካ ላይ እንዲያተኩር ተጽዕኖ የሚያደርጉበት ሌሎች በፖለቲካ ሳቢያ የተነሳሱ ምክንያቶች ይኖራሉ ብዬ አምናለሁ። ICC ኢራቅ ውስጥ የተፈጸሙ ወንጀሎችን ሲዳኝ ሰምታችሁ ታውቃላችሁ? አፍጋኒስታንስ? ሊቢያ ውስጥስ? የትኛው ቡድን ነው እየተመረመረ ያለው?
ዘረኝነትንና የእጅ አዙር ቅኝ አገዛዝን የፍትህ ስም ማልበሱ አይሰራም ሲሉ ሚኒስትሩ አክለዋል። የአፍሪካ ሀገሮች ICC እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት በተደረሰው ውል ከተመሰረተ ጊዜ አንስቶ የሚያነጣጥረው ሙሉ በሙሉ መባል በሚያስችል ደረጃ በአፍሪካ ሀገሮች ላይ ነው በማለት ይማረሩበታል። የሮሙ ድንጋጌ ፈራሚ መንግስታት ጉባኤ በመጪው እንደ አውሮፓውያን ህዳር 16 ቀን ይከፈታል። ጉባኤውን በሊቀመንበርነት የሚመሩት የሴኔጋሉ የፍትህ ሚኒስትር ሲዲኪ ካባ መንግስታት ከውሉ በመውጣታቸው ጉዳይ ላይ ውይይት እንዲካሄድበት ጥሪ አቅርበዋል።
ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል። አሁን አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ስርጭት ነው እያዳመጣችሁ ያላችሁት። በኢንተርኔት ፌስቡክ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። እንዲሁም በስልክ ቁጥራችን 2022059942 ታገኙናላችሁ። ፌስቡክ አት ቪኦኤ አምሃሪክ ላይ ያለን የዋትሳፕ አድራሻችን 2026568676 ነው። አሁን ከእናንተ የደረሱን አስተያየቶች ይደመጣሉ።
ጤና ይስጥልኝ። ቮይስ ኦፍ አሜሪካ ሰኞ ስባር 24 ፕሮግራማችሁ አቶ ሰማ ጥሩና የተባሉ የአማራ ክልል ባለስልጣን ወደ ትግራይ ሄደው ትግራይ የተፈናቀሉ የተባሉትን ሰዎች አነጋገርኩ ብለዋል እና ሰዎቹ በዘረኝነትና ትግራይ በመሆናቸው ብቻ ከሰሜን ጎንደርና በተለይም ከሽንፋ ከጎንደር አካባቢ ተባረዋል ብለው ሲሉ ማረጋገጫ ያላቸው አይመስለኝም። አንድ ሰው በጎንደር ውስጥ በዘር አማካኝነት ከጎንደር የተባረረ ሰው ያለ አይመስለኝም። ቢሆንም የትግራይ ተወላጆች፣ የኢትዮጵያ የብክር ልጆች፣ ሌላ የኢትዮጵያ ሕዝብ ደግሞ የእንጀራ ልጅ ሆኖ የሚኖርበት ጊዜ በጣም አሳሳቢ ከሆነ ደረጃ ላይ ደርሷል። የትግራይ ሕዝብ ሰዎች ንብረት ተቃጠለ ሲባል ኮምፐንሴሽን ይሰጣቸው ወይም ደግሞ ካሳ ይሰጣቸው ይባላል። ለመሆኑ አማራና ኦሮሞ ብሔረሰቦች ወይም ደግሞ ወላይታ፣ ኮንሶ ሲገደሉና ንብረታቸው ሲቃጠል የትኛው መንግስት ነው ዘወር ብሎ ያያቸው? አይመስለኝም። ይሄ አድሎ የሰፈነበት የአስተዳደር ሁኔታ ቢቀየርና ህዝቦች ድሮ እንደነበሩት ሰላማዊ በሆነ መንገድ ቢኖሩ ጥሩ ነው። ከተደረገ ማንኛውም ኢትዮጵያ በየቦታው የተባረሩት የአማራ ብሔር ተወላጆችም ኮምፐንሴሽን መሰጠትና የደረሳችሁ ተብሎ ንግግር ሊደረግላቸው ይገባል።
ጤና ይስጥልኝ የቮይስ ኦፍ አሜሪካ አዘጋጆች፣ በእሁድ ዝግጅት ማለት የአዲሱና የአሉላ ዝግጅት የመግቢያዋ ግጥም ስላስደሰተኝ በጣም አጭር ግጥም፣ በጣም ትልቅ ትርጉም ያለው ግጥም ነው። ግጥሙ ሰምቼ ደስ ስላለኝ ደወልኩላችሁ።
ቢዎች በጣም ይሄ ነጣ ዘገባችሁን እንደከፈታችሁልን በጣም ነው የምናመሰግን። እኔ ከ97 ጀምሬ የዘወትር አድማጫችሁ ነኝ። ምንድነው ባስተላለፋችሁት የአማራ ልኡካን ቡድን ላይ ወደ መቀሌ ሄደው አነጋግረው እንዲመለሱ ብለዋል። ጥሩ ነው መመለሳቸው፣ በጣም ደስ የሚያሰኝ ነው። እኛ ህብረት ፈጥረን አብረን በልተን ጠጥተን ተጋብተን የምንኖር ሰዎች ነው። ግን በሁለቱ ክልሎች ችግር ነው። አንድ የወልቃይት ነገር አልተፈታም። ሁለተኛ ግን በክልል በወረዳ ሰራተኞች ለምን ነው ማትነሱ እያሉ ራሳቸው ነው የሚያዋጉ እንጂ በግለሰብ ደረጃ ላይ ምንም ችግር እንደሌለን እኛ 100% እናረጋግጣለን። ወንድማማቾች ነን። ግን የወልቃይት ነገር መፈታት አለበት። ያ ተፈታ ዝሮ ዝሮ ሀዱ መጡ ምንም ትርጉም የለውም። ህዝብን ቅራን የሚያሰኙት እነሱ ናቸው። እና አመሰግናለሁ። ከመሰማ ነው አቶ ናስር አብነ
የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ከዋሽንግተን ዲሲ እየሰማችሁ ያላችሁት። ለአስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች።
አሁን አንድ ዜና እናነብላችኋለን። የቻይና ኮሚኒስት ፓርቲ የፕሬዚደንት ሺፒንግ ቦታ በልዕለ መሪነት ደረጃ መድቦታል። የማኦ ዜዱንግንና የዴንግ ሻኦፒንግን ያህል ክብር ያገኛሉ ማለት ነው። ኮሚኒስት ፓርቲው ቤጂንግ ካካሄደው የአራት ቀናት ጉባኤ በኋላ ባወጣው ረጅም መግለጫ ሁሉም አባላት ባንድ በጓድ ሺ ጂንፒንግ የበላይነት በሚመራው የፓርቲ አመራር ስር እንዲተባበሩ ጥሪ ያደርጋል። ይሁንና በጋራ አመራር አስፈላጊነትም ላይ ጫና ሰጥቷል። ምንጊዜም ቢሆን ስርዓቱን መከተል ያስፈልጋል። በምንም አይነት ሁኔታና ምክንያት ማንኛውም ድርጅትም ሆነ ግለሰብ ሊጥስ አይችልም በማለት መግለጫው አስረድቷል።
ተከታዩ ዘገባ ለንደን ላይ በተካሄደ የኦሮሞ የሕግ ባለሙያዎች ጉባኤ ላይ የተጠናቀረ ነው። የኦሮሞ የሕግ ባለሙያዎች ማኅበር ባሳለፍነው ቅዳሜና እሁድ ጥቅምት 12ና 13 2009 ዓ ም ለንደን ላይ ልዩ ጉባኤ አካሂዶ ነበር። ስብሰባው የተዘጋጀው በኦሮሚያ ክልል ውስጥ እየተፈጠረ ባለው ቀውስ ዙሪያ ለመነጋገር የተለያዩ የኦሮሞ አመለካከቶችን ባገናዘበ መልኩ ውይይት ማድረግና መሠረታዊ በሆኑ ጉዳዮች ላይ መግባባት ለመፍጠር መሆኑን ከጉባኤው አዘጋጆች አንዱ የሆኑት የኦሮሚያ ክልል የቀድሞ የጠቅላይ ፍርድ ቤቱ ፕሬዚደንት አቶ ተሻለ አበራ ለቪኦኤ ገልጸዋል። የስብሰባው ተሳታፊዎች የሲቪክ ማኅበረሰቦች አባላት፣ በተለያዩ የፖለቲካ ተቋማት ምሁራንና በአጠቃላይ በኦሮሞ ጉዳይ ላይ ያገባናል የሚሉ የኦሮሞ ተወላጆች እንደሆኑ አዘጋጁ ተናግረዋል። ተሳታፊዎቹ የኦሮሞ ትግል ምን መምሰል አለበት፣ እንዴት መራመድ አለበት ለሚሉ ጥያቄዎች የሐሳብ ልውውጥ ማድረጋቸውንም አቶ ተሻለ አስረድተዋል። ጽዮን ግርማ አቶ ተሻለ አበራንና በጉባኤው ላይ ተገኝቶ የነበረውን በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋች ጃዋር መሐመድን አነጋግራ ተከታዩን ዘግባለች።
አቶ ተሻለ ከማህበሩ ስራ አስፈጻሚዎች መካከል በለንደን የሚገኙት እርሳቸው ስለሆኑ አቶ ባይሳ ከተባሉ ሌላ ስራ አስፈጻሚ ጋር በጋራ በመሆን ጉባኤውን እንዳስተባበሩት ተናግረዋል።
የኦሮሞ ሚስቲፊክ የሚባሉ ሲቪክ ማህበረሰቦች፣ ሚዲያ፣ የፖለቲካ ተቋማት እንዲሁም የኦሮሞ ምሁራን የኦሮሞ ጉዳይ ያገባኛል የሚሉ ኦሮሚያ ውስጥ በተፈጠረው ቀውስ ዙሪያ ይህንም እየተካሄደ ነው፣ ምንድን ነው መነሻው፣ እንዴት ነው ማኔጅ መደረግ ያለበት፣ ወዴት ቺና ግድል ወስዳታል የሚለውን የማጥናትና በዚያ ዙሪያ አጠቃላይ መግባባት እንዲፈጠር የማድረግ ነገር ነው።
አቶ ተሻለ በአጀንዳ ቀርበው ውይይት የተደረገባቸው ሀሳቦችንም አስረድተዋል።
በርካታ ነጥቦች ነው የተሰበሰቡት። ሳይንቲስቶች ከሳይንስ አንጻር ለኦሮሚያ እድገት ምንድን ነው ጠቃሚ ነው ብሎ የሚሉትን ነገር ያቀረቡበት ሁኔታ ሁሉ አለ። ወደፊት የፖለቲካ አቅጣጫቸውን ስለ ኦሮሚያ ያላቸውን ራዕይ አቅርበው ከህዝቡ ጋር የተወያዩበት አንድነታቸውንና ልዩነታቸውን ለማጥራት የሞከሩበት ውይይት ነበር። ህዝቡም በዛ ላይ ሪፍሌክት ያደርግ ነበር። ያንን ፎረም መፍጠርና ህዝቡና እነኚህ በተለይም የፖለቲካ ተቋማት እንዲነጋገሩ ያሉት አቋማት ምንድን ናቸው፣ ስንት አቋሞች አሉ በኦሮሞ የፖለቲካ ኃይሎች ዘንድ የሚለውን የማየትና ህዝቡ ውስጥ ከነሱ ምንድን ነው የሚጠብቀው የሚለውን የማየት ነገር ነው።
በቦታው ተገኝተው ከነበሩት መካከል በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋችና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ አንዱ ነበር። አቶ ጀዋር በስብሰባው ላይ የተገኙት በሙሉ የኦሮሞ ህዝብ ምን አይነት እጣ ፋንታ ሊኖረው ይገባል የሚለው ላይ የተለያየ አመለካከት እንዳቀረቡ ገልጾ በሱ በኩል ከሌሎች የህግ ባለሙያዎች ጋር በመሆን መልእክት ማስተላለፉን ገልጿል።
ፖለቲካ ድርጅቶች መካከልም ሆነ የተለያዩ ሀሳቦችን ለማቀራረብን ኮንሰንሰስ ለመፍጠር የፖለቲካ ድርጅቶች ሚና ምንድን ነው? የህዝቡ ሚና ምንድን ነው መሆን ያለበት? የሌሎች ኢትዮጵያን ህዝቦችና እንዲሁም ደግሞ የዓለም አቀፍ ማህበረሰብ ምንድን ነው የሚለው ላይ ነው የተናገሩ። በዚህ ረገድ ለምሳሌ ህዝቡ ከፍተኛ ቁጣ ነበር ሲያሳይ ነበረው። እነኝህ ድርጅቶች አንድ መሆን አለባችሁ፣ መቀራረብ አለባችሁ፣ አንድ ካልሆናችሁ እንደዚህ ተከፋፍላችሁ ሁለተኛ እንዳትመጡብን የሚል ከፍተኛ እዚሁ አንድ ሁኑ የሚል አይነት ጫና ነበር ሲኖር የነበረው እና ያ ጫና ጥሩ ጫና ነው። ማዳመጥ አለባችሁ እናንተ የፖለቲካል ፓርቲዎች ያልኳቸው። የህዝቡንም ደግሞ አዎ የእናንተን እንዴት ይሰማናል፣ መሰማትም አለበት። ስታደርጉ ደግሞ ወደ ኮንስትራክቲቭ ወደ ሆነ መልኩ እንዲሄድ ዲስፕሊን ባለው መልኩ በመደማመጥ ባለበት መልኩ መሄድ እንዳለበት እነዚህ ሀሳቦች በቀላል የሚቀራረቡ ሳይሆን በተደጋጋሚ በምናደርጋቸው ውይይቶች መፈታት አለበት ነው ያልኩት።
አቶ ተሻለ በበኩላቸው የኦሮሚያን የወደፊት እጣ ፋንታ በተመለከተ ፓርቲዎቹም ሆኑ የመብት አራማጆቹ የሚያስቡትን የሚያራምዱትን እንዲሁም የሚመኙትን ነገር ወደ መድረክ አውጥተው እንዲያቀርቡ እድሉን የፈጠረ መድረክ ነበር ብለዋል። በዚህም በፖለቲካ ድርጅቶቹ በኩል የተንጸባረቀውን ሀሳብ ጠይቄያቸው ነበር።
ኦሮሚያ በተለይ ከነበረው ጭቆና አንጻር ኢንዲፔንደንት መሆን አለባት የሚል ቪዥን ያላቸው አሉ። አይ በኢትዮጵያ ማዕቀፍ የኦሮሞ ጥያቄ ሊፈታ ይችላል ብሎ የሚያስቡ ነበሩ። መሰረታዊ የውይይት መሰረት ይሄ ነበር።
የሁለት ቀኑ ስብሰባ ከተካሄደ በኋላ ከተካሄዱት ውይይቶች መካከል ትኩረት አግኝተው በተለያየ ቦታ የውይይት አጀንዳ ከሆኑት መካከል አቶ ሊቦን ዋቆ የተባሉ ፍሮንት ፎር ኢንዲፔንደንስ ኦሮሚያ የተባለን ድርጅት ወክለው በስብሰባው ላይ የተገኙ ሰው ናቸው። እኚህ ግለሰብ በስብሰባው ላይ ሲያቀርቡ የተሰሙት ሀሳብም ኦሮሞ ሰላም የሚሆነው ኢትዮጵያ ስትበታተን በመሆኑ ኢትዮጵያ መበተን አለባት ያሉ ሲሆን፣ እንዲሁም ዶክተር ጉዲሳ ሙለታ የተባሉ ሌላ ሰው እያደረግን ያለነው ትግል ኦሮሞ መልሶ ሀገሩን እንዲረከብ እንጂ እየፈረሰች ያለችውን ኢትዮጵያ በባላ ለመደገፍ አይደለም ማለታቸውን ጠቅሼ እነዚህ ሀሳቦች እንዴት ተስተናገዱ ስል አቶ ተሻለን ጠይቄያቸው ነበር።
እዛ ያንን ፎረም ስንፈጥር እነኝን ኦፕሽኖች የተለያዩ አመለካከቶች አሉ። በኢትዮጵያዊነት ዙሪያ፣ በኢትዮጵያዊነት ዙሪያ ኢትዮጵያ ውስጥ መናገር በተከለከለበት የኦሮሞ ሕዝብ በተገፋበት ሁኔታ ውስጥ ሰዎች የተለያየ ብሶት ይናገራሉ። የተለያየ ብሶት አላቸው። ኢትዮጵያ ውስጥ ዲሞክራሲ ስለሌለ እና ሰው ስለታፈነ ጭቆናው በጣም ክፉ ስለሆነ ሰዎች የራሳቸውን የፖለቲካ አቋም ጨምሮ በተለያየ መንገድ ይገልጹታል፣ ለሌላው በማይመች መልክ። ይህንን አስመልክቶ የኦሮሞ ሎየርስ አሶሴሽን ምንም አቋም የለው። እነኝም ነገሮች ህዝቡ እንዲወያይበት የማድረግ ስራችን ይቀጥላል። ይሄ ማለት የኦሮሞ ሎየርስ አሶሴሽን ከየትኛውም ከሚንጸባረቁ የፖለቲካ አጀንዳዎች አሶሴትድ ራሱን ያደርጋል ወይም ደግሞ ከአንደኛው ጋር ሲምፓታይዝ ያደርጋል ብሎ ማለት ተገቢ አይሆንም። ምክንያቱም ከቀድሞው ስናዘጋጅ ይህን አቋማችንን ግልጽ አድርገን ነው። የሚቀርቡት አስተሳሰቦች የአቅራቢው የባለ ጉዳዩ ነው። በዛ ላይ የመወያየት የህዝቡ ጉዳይ ነው እና የተነገረው ነገር በእርግጥ የተነገረ ነው። ይሄ ማለት የቀረበው ግን እሱ ብቻ ነው ማለት አይደለም። ኦሮሞ ህዝብ እንዴት ነው የሚያስተናግደው? ይህን አመለካከት በሂደት የሚታይ ነገር ነው የሚሆነው።
አቶ ተሻለ አክለው እንደተናገሩት በኦሮሞ ማህበረሰብ ውስጥ ኦሮሚያን የተመለከቱ አመለካከቶች በሙሉ ወደ መድረክ ወጥተው መልካም ተብሎም ይፈረጅ ወይም በጎ ያልሆነ ሁሉም ፊት ለፊት ወጥቶ ውይይት መደረግ አለበት ብለው እንደሚያምኑ ገልጸዋል። በዚህም መሰረት ኦሮሚያ ተገንጥላ ራሷን በራሷ ማስተዳደር አለባት፣ የኦሮሞን ህዝብ ሰላም ለማስጠበቅ ኢትዮጵያን መበተን፣ እንዲሁም የኦሮሞ ህዝቦች መብት የተከበረባት ዲሞክራሲያዊት ኢትዮጵያ ከተፈጠረች የኦሮሞ ህዝብ እዛው አብሮ መኖር ይችላልና ዲሞክራሲያዊት ኢትዮጵያን መፍጠር የሚል አላማ ያላቸው አስተሳሰቦች እንደተንጸባረቁ ተናግረዋል። በዚህ ውይይት ላይ ቢሆን ታግለን መብታችንን አስመልሰን ከሌሎች ጋር አብረን እንኖራለን፣ ካልሆነ ግን ያችን ሀገር በታትነን ጥለናት እንሄዳለን። እንደ ትላንቱ የማይረቡት እላያችን ላይ ተጭነው እንዲያስተዳድሩን አንፈቅድም የሚል ሀሳብ ማንጸባረቁ የተገለጸው አቶ ጀዋር መሐመድ ነው። ይህ ሀሳብ ያንተ ነው ወይ በሚል ጠይቄዋለሁ።
የዓለም አቀፉ ማህበረሰብ ላይ ነው ይሄን ያነጣጠርኩት። የዓለም አቀፉ ማህበረሰብ ከህዝቦች መብት ከህዝቦች ነጻነት ይልቅ አምባገነናዊ ስርዓቶችን በመደገፍ አገሪቷ አንድ ሆና መቀጠል አለባት ከሚል እዛ አካባቢ ስቴብል የሆነ ተላላኪ ሆነውልን ጠንካራ ሆነው ሌሎቹ ሀገሮች እዛ አካባቢ ያሉ ሀይሎችን ይቆጣጠሩልናል ከሚል ሳሳተ አመለካከት በእኛ ላይ የሚያደርጉት ጫና አለ በየጊዜው። ያ ጫና መቆም እንዳለበት ነው። እዛ ሀገር ውስጥ የኦሮሞ ህዝብ መብቱ ተከብሮለት ከሌላው ህዝብ ጋር መኖር ይፈልጋል። ይሄንን ደግሞ በተጨባጭ ባለፉት 11 ወራት አሳይቷል። ግን አሁን ያለው ወጣት አሁን ያለው ትውልድ ወያኔ በኢትዮጵያ አንድነት ስም በሰላምና በስታቢሊቲ ስም እየጨፈጨፈን ሊሄድ አይገባም። ታግለን ከጎናችን ቁሙ፣ ታግለን
ለሁሉም የሚሆን ፍርዓት እንገነባ አለበለዚያ ግን እኛ ከንግዲህ በኋላ ባርነት ጭቆና መገለል መገደል ሰልችቶናል በቅቶናል የሚል ንግግር ያደረኩት
የመብት ጥያቄ ማንሳትና ሀገር የመበተን ሐሳብን ምን አገናኛቸው ለጀዋር ያቀረብኩለት ጥያቄ ነበር
ምክንያቱም እኛ እየተጨቆን ትላንትናም ዛሬም ተትላንት ወዲያ ስንቀጠቀጥ የነበረው በኢትዮጵያ ስም ነው ኢትዮጵያን በማቆየት ስም አንድነት የማይፈልጉ አምባገነኖች የአንድነትን ካባ እየተላበሱ ህዝባችንን ይጨፈጭፉታል እና አሁን ባለበት ሁኔታ በየቀኑ በሺዎች የሚረሸኑበት የሚገደሉበት የሚታሰሩበት ሁኔታ ላይ ለነዚህ ጭቁን ህዝቦች ለነዚህ ተበዳይ ህዝቦች አዘኔታ እና ድጋፍ ከማሳየት ይልቅ ሁሌም አንድነት የሚባለውን ከበሮ መደለቅ ሊኖር አይችልም ኢትዮጵያ መኖር ያለበት የህዝቦች አንድነት እንጂ አንድ ስርዓት ካላጅቆ ይጥብሎ ያንደም ብሔር የበላይነት ያመጣ የኦሮሞና ሌላውን ህዝብ የሚቀጠቀጥበት ማለቅ አለበት ምርጫው በመጨቆንና መጥፋት ማከል ከሆነ መጥፋትን እንመርጣለን ይሄ እኔ ብቻ አይደለም ማንኛውም ደረጃ ያለው ኃይል ወይ መፍታችን መከበር አለብን ወይ መስፋት መውደም አለብን ተከብረን መፍታችን ተከብሮ መኖር ካልቻል በአንድነት ስም የምንጨፈለቅ ከሆነ መጥፋትን ነው የምንመርጠው
አቶ ጃዋር እንዲህ ያሉ ሐሳቦችን ጨምሮ በርካታ ሐሳቦች ተነስተዋል ለኦሮሞ ህዝብ የትኛው ነው የሚጠቅመው የሚለው ላይ ግን ሐሳቦቹን ፊት ለፊት ያመጡ ውይይት እንደሚያደርጉበት ተናግረዋል
ኦሮሞ ውስጥ የተለያየ ተጋራሪ መልካከቶች አሉ እነዚህ አመለካከቶች ወደ አንድ መድረክ አንዱን ወደ ሳይገለል ኢትዮጵያ የሚለውም ነፃ ኦሮሚያ የሚለውም ሳይገለል ወደ አንድ መድረክ መጥተን ተወያይተን መጀመሪያ በውስጣችን አቋም ላይ ኮንሰንሰስ ላይ መድረስ አለብን ለንደን ላይ ጀምረናል አትላንታን ቀጥላለን ከዛ በኋላ በየኮሚኒቲው በየቤቱ እየሄድን እንወያያለን እስክንስማማ ድረስ ከዛ በኋላ ከዚህ በፊት እንዳልኩ ነገር ነው እንደ ኢትዮጵያ ደግሞ ከሌሎች ብሔር ብሔረሰቦች ጋር ግራንድ ዳያሎግ መከፍተን ትልቅ ብሔራዊ ውይይት ከፍተን እነዚህ ያሉ ልዩነቶች እነኚህ ኢንሴኩሪቲዎች እንዲጠፉ እንዲጠቡ ማድረግ መቻል አለብን ይሄን ፕላን አድርገናል ከሌሎች ብሔር ታጋዮች ጋር የአንድነት ኃይልነት ከሚሉት ጋር መወያየት መቻል አለብን ውይይት አመለካከቶች መታፈን የለባቸውም መፍተው አዳምጦ ተለያዩ አመለካከቶች ውስጥ የሚፈልገውን እንዲወስድና ተፈላጊ ያልሆነው ሪጀክት እንዲያደርግ መቻል አለብን
አቶ ተሻለን ስብሰባው በምን እንደተደመደመ ጠይቂያቸው ስብሰባው የተጠራው ያሉትን አመለካከቶች ለማየትና ውይይት ለማድረግ በመሆኑ በየትኛውም አመለካከት ላይ ውሳኔ እንዳልተሰጠውና ውይይቱ እንደሚቀጥል ተናግረዋል ሁለት 02656687676 የዋትሳፕ አድራሻችን ነው። የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል አስተያየቶቻችሁን ለመቀበል ጥቆማዎቻችሁን ለማግኘት እንዲሁም ሐሳባችሁን ተቀብለን ለሌሎች ለማካፈልና ከእናንተ ካድማጮች ጋር በቀጥታ ለመገናኘት አዲስ የዋትሳፕ ቁጥር አዘጋጅተናል። በዋትሳፕ አድራሻችን መረጃና አስተያየት መስጠት የምትፈልጉ 202-656-8676 የስልክ ቁጥራችሁን ላኩልን። መልሰን እንደውላለን። አስተያየቶቻችሁን አድርሱን። ሐሳባችሁን ለሌሎች እናደርሳለን። የዋትሳፕ አድራሻችንን መልሰን እናስታውሶ 202-656-8676 የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ዋሽንግተን ዲሲ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ደግሞ ግልጽ ደብዳቤ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደሚለው እናመራለን።
አሜሪካ ውስጥ በተለያዩ ከተሞች የሚኖሩ የወላይታ ተወላጆች ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ ሕዝብ የዕለት ተዕለት ሕይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምፅ ቀርበው አስተያየቶቻቸውን ሰጥተዋል። በሚዙሪ ግዛት ሴንት ሉዊስ ዩኒቨርሲቲ ፕሮፌሰር የሆኑ ትውልዳቸው ወላይታ የሆነ አንድ ምሁር ደግሞ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ባሉት ግልጽ ደብዳቤ አንድም እንደ ጠቅላይ ሚኒስትር ስልጣንና አቅሙ ካለው ይህንን ያድርጉ ካልቻሉ ደግሞ ፈጥነው ይልቀቁ ሲሉ ጽፈዋል። በዝርዝር አስፍረዋል የሚፈልጉትን። በውይይታችን ላይ ይዘናቸዋል። ተወያዮቻችንን ተዋውቀን ወደ ውይይታችንን ዘልቃለን።
ሰለሞን አመሰግናለሁ ስለ ኢንተርቪው። ስሜ ተድላ ገብረ ኢየሱስ ወልደ ዮሐንስ ነው። እኔ አሁን ያለሁት ሴንት ሉዊስ ከተማ ነው። ሚዙሪ ስቴት ውስጥ ነው ያለሁት። ፍልስፍና አስተማሪ ነኝ። ሳውዘርን ኢሊኖይ ዩኒቨርሲቲ ኤድዋርድስቪል የሚባል ከተማ አሁን እያስተማርኩ ይገኛለሁ።
አመሰግናለሁኝ ዶክተር ተድላ። ኢንጂነር ፖላ ወደ እርስዎ ልመለስ።
ፖላ ንጋቱ እባላለሁ። ቨርጂኒያ ነው የምኖረው። ፕራይቬት ካምፓኒ ነው ምራል ማድረገው።
የግሎን ሙያው ምንድን ነው?
ሲቪል መሐንዲስ ነው።
አቶ በርገና?
አቤት አቤት። የሚተዳደረው በግል ስራ ነው ሜሪላንድ እየኖርኩ።
እሺ፣ በጣም እግዜር ይስጥልኝ ሁላችሁም። በቅድሚያ እስቲ ከአንድ መሰረታዊ የሆነ ጥያቄ ልነሳ። ሰሞኑን የሶስታችሁም ስም የታከለበት አንድ ደብዳቤ ለዝግጅት ክፍላችን ቀርቦ ነበረ። ይኸውም አሁን የሚታየውን የሀገራችንን አሳሳቢ ጉዳይ አስመልክቶ አሜሪካ እንዲሁም ካናዳ የምንገኝ ኢትዮጵያውያን የወላይታ ተወላጆች የጋራ መግለጫ አውጥተናል። በዚህም በወላይታ አካባቢ ህዝቡንም በማዋከብ በወገኖቹ እልቂት ላይ የድጋፍ ሰልፍ ለማድረግ እንዳይቻልም የጋራ መግለጫም ቃለ ምልልስ ማድረግ ስለሚያስፈልግ የአሜሪካ ድምፅ አፋጣኝ ሽፋን እንዲሰጠን እንጠይቃለን የሚል ነውና የእናንተ ስም ነው እንደ አስተባባሪ የተጠቀሰው። ምን ማለት ነው? እስቲ ይሄ ሁኔታ ምንድን ነው? በአሁኑ ጊዜ ወላይታ ውስጥ ያለው ሁኔታ የሚመስለው አንዳችሁ ልትጀምሩልኝ ትችላላችሁ?
ያ በአካባቢው አሁን ባለው ሁኔታ ኢትዮጵያ ውስጥ ያለው ሁኔታ አክቹዋሊ ጥሩ አይደለም። ያለው ሁኔታ ጥሩ እየሄደ ነበር፣ አሁን እየተበላሸ ስለመጣ እንደገና ሰው ሰላማዊ ሰልፍ ወጥቶ ድምፅ ስላሰማ እንደዛ አይነት ሰው ላይ ችግር ስለደረሰ የወላይታ ህዝብም በዚህ አይነት ሁኔታ መግደላችሁ ትክክል ነው ብሎ ሰላማዊ ሰልፍ መውጣት የለበትም የሚል አቋም ይዘናል። ኦፍኮርስ ይሄ ምንም የሚያጠያይቅ ነገር የለም እና ሰው በኦሮሚያ ክልል ወይም በአማራ ክልል ኮንሶ ይዛኛው አጠገባችን ሰዎች አልነሰሰሪ ሰላማዊ ሰልፍ በስነ ስርዓት ማስተናገድ ነው እንጂ ሰውን ሰላማዊ ሰልፍ ስለተናገረ ብቻ ሰውን እንደዚህ አይነት እልቅት ውስጥ መግባት የለበት። ያንን አቋም ለመግለጽ ነው። አይዘር ሳይድ ዊቼቨር ሳይድ ይህንን ድርጊት የሚያደርገው ክፍል እንዲታቀብ የምንፈልገው እና ሰላማዊ ሰልፍ በሰላማዊ ሰልፍ ማንነቱም ችግሩን መግለጽ አለበት። ያን ችግር ወስዶ ሲቪላይዝድ በሆነ መንገድ ሶሉሽን መስጠት ነው እንጂ ወታደር ልኮ እንደዛ አይነት እንትን መውሰዱ ትክክል ተገቢ አይደለም።
አሁን ኢንጂነር ፖላ፣ ለመሆኑ ሰላማዊ ሰልፍ ውጡ ብሎ የሚያስገድድ አካል አለ እንዴ? በአካባቢው ባለስልጣንም ይሁን ሌላ የፓርቲ አካላት?
እነሱማ እዛ አካባቢ አሁን ለምሳሌ ብዙ አይነት ችግሮች አሉ። እኔ እርግጥ ምንድን ነው የዛሬ 3 ዓመት ሄጄ ነበርና አንዳንድ ችግሮች አሉ። ከዛም አሁን 3 ዓመት ጊዜ ውስጥ ብዙ የባሱ ነገሮች አሉ። ማለት እኔ በሄድኩ ጊዜ ለምሳሌ መሬት የመንግስት ነው ተብሎ ህዝብ ሲቀያያል፣ መዳበሪያ ያለ ፍላጎቱ አስገብቶ ሰጥቶ እንደገና ልጆች ከብት ውጭ የሚጠብቁትን ከማሳ ላይ ያለ ሰውየው ያለ ባለቤቱ ፍቃድ ከልጆች እጅ ወስዶ ሸጦ ገንዘቡን ይዞ ይሄድና የመዳበሪያ ዋጋ ተከፍለዋል ብሎ መልስ ይሰጣል። ይህን አይነት አሰራር በወላይታ ህዝብ በአካል ታይቶ የማይታወቅ ጭቆና ነው እና ይሄ በጣም የሚያሳዝን ነገር ነው። ከዚህ 1 ዓመት ይሆነኛል የሆነ ሰው እንደው ይሄን ነገር አስታግሱልኝ ብዬ በጣም ነው የተሰማኝ። አሁንም የሚሰማኝ እንደዛ አይነት ጭቆናዎች አሉ። አሁን ግን ከኛ አካባቢ የባሰው አሁን ሌሎች አካባቢ ያለውን የእኛን ሰው እንደገና እነሱ ላይ እንዲያሳምፁ አልፈልግም። እኔ እንደዛ አይነት ህዝቡ አቋም እንዲወዝ አልፈልግም። መሬት ደግሞ የህዝብ ነው እንጂ መሬት ቅድመ አያታችን ዘር መንዘራችን ይዞ የቆየው መሬት ነው። መሬታችን ደግሞ መጡ መሬት ላይ መስራት አችልም ማረስ አችልም። ከእነሱ ጋር ከተጣላ ያ ሰውዬ ከመሬቱ ይፈነቀላል። ይሄ በጣም በጣም ኢንሂውማን የሆነ አሰራር ነው። ለመንግስት የሚሰሩ ካድሬዎች አሉ እዛ እና ከእነሱ ጋር ከተጣላ ያወጡታል እና ከመሬቱ ያፈናቅሉታል። ይሄን ሁሉ አይቻለሁ እና ሌላው ደግሞ የዛን ጊዜ እርዳታ ነበረ። እርዳታ ከዛ በፊት ደግሞ በሄድኩ ጊዜ ያየሁት ነው። ከዛ በፊት 8 ዓመት ይሆነኛል የሄድኩ ጊዜ እርዳታ ነበር። ህዝቡ ተርቦ ነበር። ፓርላማ እንኳን ከእኔ ከተመለስኩ በኋላ ፓርላማ አንስቶታል እና እርዳታ እኔ እየሄድኩ እያለሁ ሰው በብዛት የተሰበሰበት መካከል ገብቼ ምን ሆናችሁ ነው የተሰበሰባችሁ ስል ርቦን ነው እዚህ የመጣነው ከምሽቱ 10 ሰዓት ላይ ነው እዚህ የመጣነው አለ። ማን ሰው ብዬ ብሰል ወረዳ አስተዳዳሪ አውራጃ ወረዳው አስተዳዳሪ አልነበረም እና ምንድን ነው እዚህ ያለው እርዳታው እዚህ ነው ያለው ግን አይሰጡንም። በየነ ጴጥሮስ ይስጣችሁ፣ እክሌ ይስጣችሁ፣ ይሄ ተቃዋሚ ድርጅቶች ይስጣችሁ። መንግስት ከሆነ በኋላ ያ ተወዳዳሪው ሰውዬ አለ ተሸንፎ ቤቱ ከገባ በኋላ እከሌ እንደዚህ ነው እያለ ህዝቡ መበደል የለበትም። ህዝብ ነጻ መሆን አለበት። ህዝብ ማንም ቢመጣ በዛ በመጣው መንግስት ተዳድሮ ሰላማዊ ኑሮ መኖር መቻል አለበት እና በጣም የሚያሳዝን ነገሮችን አይቼ ነው የመጣው። ለዛ ነው አቋም የወሰድነው።
አቶ በርገና
ኢንጂነር ፖላ ባደረገው ላይ ተጨማሪ ባረግ።
እሺ ቀጥሉ።
እና ህዝቡ በአሁኑ ጊዜ እዛ አካባቢ የሚኖረው ግራ ተጋብቶ ነው ያለው። ዋናው የህዝቡ መኖሪያ ከቅድመ አያት ወርሶ ያመጣው መሬቱ ነው። መሬቱ እየተነጠቀ ነው። ከተማ ይሰፋል። ልማትን አይደለም የሚቃወመው። በአግባቡ የመሬት ባለቤትነት ላለው ሰው በአግባቡ ግምት ተሰጥቶ ልማት ቢሰራ ልማትን የሚቃወም ኃይል የለም። በልማት ሰበብ ካድሬው ለራሱ ገንዘብ መደለቢያ፣ እነሱ ሚሊዮነር ሆኖ ጠግቦ በልተው ሲያድሩ ገበሬው ከመሬቱ ተፈናቅሎ ባዶ እየተንከራተተ ነው። ግምት የተባለውም አንድ ጥጃ ማይገዛ ግምት ነው የሚሰጠው። ምን የመሰለ መሬት ወስዶ እነሱ በሚሊየንስ እየሸጡ በሺህ የማይቆጠር ገንዘብ ለገበሬው እየሰጡ ገበሬውን ከመኖሪያ እያፈናቀሉ ነው። በስመ ከተማ ከተማ ይሰፋል በሚል አኳያ፣ በሌላ አኳያ ያ ህዝብ እኛ እዚህ ከመምጣታችን በፊትም የተበደለ ኤሪያ ነው። ቋንቋውን ቀይሮ በቋንቋ ሰፈር አራት አዳቅሎ ሂሳብ ነው። እኛ ስለ ድሮስ የምናውቀው ሂሳብ ነው። ወደ ሙሉ ቁጥር የሚጠጋጋው የተጠጋ ቋንቋ ብሎ አራት ቋንቋ አደባልቆ
ወጋጎዳ ማለት ነው።
ወጋጎዳ በሚል ሰበብ ያንን ህዝብ አልቀበልም ስምል በከተማው መሀል የአጋዚ ጦር መጥቶ 12 ወጣቶችን ረሽነው ህዝቡም ሆይ ብሎ ባለመቀበሉ መጽሐፉን አቃጥለው ከዛ ነው ነጻነቱን ያወጀው ወደ ዞንነትም የመጣው። ከዛን ጊዜ ጀምሮ 1:5 የሚባለው መጀመሪያ በስራ ላይ የዋለበት አገር ቢኖር ወላይታ ነው። 1:5 ካድሬዎችን አደራጅ ሌላ ቦታ የሚደረገው ጭቆናን ሁሉ እንደተመቸው አድርጎ ዝም እንድል ጸጥ አስደርጎ የሚያኖሩበት አገር ቢኖር ወላይታ ነው። ሌላው ከኢትዮጵያ ክልል በባሰ ምናልባት አንዳንድ ሰዎች ባለማወቅ ጠቅላይ ሚኒስትር ከዛ አካባቢ ስለተመረጠ የህዝብ እንቅስቃሴ እስካሁን ዝም ስላለው ተመችቷቸው ሊመስል ይችላል። እኛ በቅርብ ከቤተሰቦች ከጓደኞች ጋር በምንገናኘው ሁኔታ ስናይ ተለጉሞ ነው ያሉ እንዳይናገሩ በ1:5 ካለ የተጠፉ ነው ያሉ። እና ሌላውንም ኢትዮጵያ ጋር እኛ የወላይታም ህዝብ በትግል መኖሩ ለመግለጽ ነው የተነሳሳ ነው።
አሁን ተግባር ላይ የዋለው የአስቸኳይ ጊዜ ሁኔታ በወላይታ ህዝብ ላይ ያሳደረው ተጽዕኖ አለ እንዴ?
አዎ፣ ልክ እንደ ሌላው ኢትዮጵያ ንግድ ተንቀሳቅሶ ነው የሚኖረው። ገበሬው አርሶ 12 ሰዓት ሳይሆን በራሱ ፍቃድ ሌሊትም በጨረቃ ወጥቶ ማሽላውን ጤፉን አጭዶ ነው የሚገባው። ያ ሰዓት አሁን ገደብ ተሰጥቷል። በሁሉም ኢትዮጵያ ገደብ ስለተሰጠች እንደ ልቡ ተንቀሳቅሶ ስራ አይሰራም። ማህበራዊ ጉዳይ 3-4 ሰው ሆኖ ቆሞ መነጋገር መጫወት አይችልም። ስለዚህ ሰዓት እላፊ ነው። ያ ህዝቡ ላይ ከፍተኛ ተጽዕኖ ነው ያሳደረው።
ምናልባት ኢንጂነር ፖላ የሚጨምሩት ነገር ይኖር ይሆን በዚህ በአስቸኳይ ጊዜ ሁኔታውና በወላይታ አካባቢ ባለው ሁኔታ ላይ?
ተጨማሪ አለኝ። ወላይታ ማለት በአንድ ቦታ እንደ ቁጭ ብሎ ያለ አይደለም። መሬት በት ስላለ ሁሉም ለመኖር ራሱ ጥረት እያደረገ የሚኖር ነው። ወላይታ እዛ ቤት ቦታ ኦሪጂናል ቦታ ያለው ብቻ አይደለም ማየት ያለብን። ወላይታ በየቦታው ሐዋሳ፣ አርባ ምንጭ፣ ጂንካ፣ አዲስ አበባ፣ ከአዲስ አበባም አልፎ ሁመራ ብትሄድ ወላይታ አለ። ስለዚህ ክቡር ጠቅላይ ሚኒስትሩ ስልጣን ላይ ወጥቷል ተብሎ የሚደርስበት በደል አለ። አንደኛው እሱ ነው። ሌላው አዋጁ ያን ሌላው ሰው አፌክት እንደሚያደርግ እነሱንም በየሄዱበት ሁሉ አፌክት ያደርጋል። ቦታውም ያለው ሰው ቅድም እሱ እንዳስቀመጠው ተንቀሳቅሶ እንዳይሰራ ያደርጋል። እና ግን እኔ በአንድ ፊት ደግሞ መፍትሄውም ሊሆን ይችላል። በጣም አሳሪ ነገር ሆኖ አገኘሁት። ምክንያቱም አውራ ጎዳናዎቹን አስቀምጠው በዚህ 25 ሜትር ላይ መገኘት አይችልም። የኛ ሰው ብዙ አካባቢ ብዙ በአውራ ጎዳና አካባቢ ነው የሚኖረው እና ያንን ቦታ መንቀሳቀስ አይችልም። አንደኛ ነገር ምን ችግር አለ መሰለ፣ ይሄኛው ሁኔታ ለተራ ካድሬው ግሪን ላይት ይሰጠዋል። እንደፈለገው ህዝቡን እንደፈለገው ሊያደርገው ግሪን ላይት ይሰጠዋል። ይሄ ከላይ ያለው መንግስት እዛ ታች ድረስ ደርሶ ወርዶ የሚያየው ነገር የለም። ከታች ወደ ላይ የሚመጣ የለም። ከላይ ወደ ታች ይጫናል እንጂ። ስለዚህ ህዝቡ የሚለውን የሚሰማው የለም፣ የሚያዳምጠው የለም። እና ይሄን ነው ስለዚህ በደንብ ነው አፌክት የሚያደርገው።
ቅድም አንድ ጠቆም ያደረጉት ነገር ነበረ። በእኛም አካባቢ ሰው እንዲወጣ ደግፎ እንዲወጣ አንፈልግም ያሉት ነበርና እሱ ላይ ትንሽ ማብራሪያ እንዲሰጡኝ ይፈልጋለሁኝ። የአስቸኳይ ጊዜ ሁኔታውንም ይሁን ሌሎች አሁን መንግስት እያካሄዳቸው ያሉ እርምጃዎችን ደግፋችሁ ውጡ የሚባል ቅስቀሳ ወይም ግፊት አለ እንዴ ከመንግስት በኩል?
ከዚህ እየደወልኩ ከየቦታው ከምሰማው ነገር በአይኔ ያየሁት የለም፣ ግን እየደወልኩ እዛ ካሉ ልጆች ወንድሞች አሉኝ፣ እህቶች አሉኝ፣ ብዙ ዘመዶች አሉኝ እና እንዴት ሆናችሁ እንደዚህ ሲባል እንደዚህ እንደዚህ ይባላል ብሎ የነገሩኝ ነው እና አንደኛ ነገር አገሪቷ አንዱ በአንዱ ላይ መነሳት የለበት። ይሄ ነው ትልቁ ነጥብ። በአጠቃላይ ህዝብ በህዝብ ላይ መነሳት የለበት። አሁን ሶማሌ ተነስቶ አማራ ላይ፣ አማራ ተነስቶ ኦሮሞ ላይ፣ ኦሮሞ ተነስቶ ወላይታ ላይ፣ ወላይታ ተነስቶ ገንባታ ላይ፣ ይሄ መነሳት የሌለበት ነገር ነው። መንግስት ይሄንን ማስደረግ የለበትም። ኢህአዴግ መደገፍ መብታቸው ነው፣ ግን አማራን መግደሉ ትክክል ነው፣ ኦሮሞ መግደሉ ትክክል ነው ብሎ መናገር የለበትም። መንግስት ሲያጠፋም ይሄ ጥፋት ልክ አይደለም፣ ይሄ እርስ በርስ አያኖርንም ብሎ
መንግስትን ማውገዝ አለበት እንጂ መንግስት ያደረገው መግደሉ ልክ ነው ብሎ የኛ ሰው እንዲወጣ አልፈልግም። አሁንም ቢሆን
ኢንጂነር ፖላ ልካውን ያነሱት ጥያቄ ወደ ዶክተር ተድላ እንድዞር ያደርገኛል። ዶክተር ተድላ እርሶ በቅርቡ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይድረስ ያሉትን አንድ ግልጽ ደብዳቤ ጽፈዋል። በዚህ ግልጽ ደብዳቤው ላይ ልክ አሁን ኢንጂነር ፖላ ያነሱትን ጥያቄ የሚያንጸባርቅ መልእክት አስፍረዋል። ኢትዮጵያ በአደገኛ የእርስ በርስ ጦርነት ሁኔታ ላይ ወይም በዚያ መንገድ ላይ ትገኛለች የሚል መልእክት ያለው ደብዳቤ ነው በመግቢያው ላይ ያሰፈሩትና እስቲ በቅድሚያ ከእርሶና ከጠቅላይ ሚኒስትር ኃይለማርያም ግንኙነት ልነሳ። ምን ያህል ያውቋቸዋል? የት ያውቋቸዋል ጠቅላይ ሚኒስትሩን? የዚህ ውይይት ተከታይ ክፍል የፊታችን እሁድ በስፋት ይቀርባል። የደቡብ ኢትዮጵያ ክልል ቃል አቀባዮችን ለማግኘት ተከታታይ ጥረት እያደረግኩ ነው። የኢትዮጵያ መንግሥት ባለሥልጣናት ከሕዝብና ከተቃዋሚዎች ጋር በቀጥታ እንደሚነጋገሩ፣ የሕግጋት የመዋቅርና የአሰራር ለውጦችንም እንደሚያደርጉ እየገለጹ ቃል እየገቡ ነው። አሁን የፕሮግራም መልእክት አለን።
አሁን ከልታለንበት የፖለቲካ ቀውስ ለመውጣት ኢህአዴግና መንግስት እኛ ሀገር መቼም አንድ ሆነዋል። መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት። እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ 1 ሚሊዮን ጉባኤ ከፌዴራል እስከ ቀበሌ ሊካሄድ ምንም የሚመጣ ለውጥ የለም።
መንግስት እኮ አገልጋይ ነው። እኔም አነበውንም አላነበውንም የሚያርጥልኝ አካል አይደለም። መንግስት እዛ የተቀመጠው እንደው ሌላውን ትተን ሀገሪቱ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው የተቀመጠበት ተርም አለ።
መስፍን ነጋሽና አርጋው አሽኔ ናቸው የሰማችኋቸው። ለበርካታ ዓመታት በጋዜጠኝነት ሰርተዋል። የድህረ አስቸኳይ ጊዜ አዋጅ ገጾቹን ለመዳሰስ የተዘጋጀ የጋዜጠኞች ውይይት ነው። በነገው ምሽት ይቀርባል። እንድትከታተሉ ተጋብዛችኋል። ይህ
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በአውሮፓውያኑ የዘመን አቆጣጠር በጥቅምት ወር የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት USAID ከምሥራቃዊና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ጋር በመሆን በዚህ ዓመት ማደጋስካር ውስጥ በተካሄደው የኮሜሳ 19ኛ ዓመታዊ ጉባኤ ላይ የአምስት ዓመት ክልላዊ የልማት ስምምነት ግብ ጀምረዋል። ናይሮቢ ኬንያ ላይ ይፋ የሆነው ይህ ስምምነት በሁለቱ ድርጅቶች መካከል የትብብር ወዳጅነቱን ለማጠናከርና ክልላዊ ንግድ፣ መዋለ ንዋይ እንዲሁም የእርሻ ልማት ፕሮግራሞች ስራ ላይ እንዲውሉ ለማድረግ ይረዳ ዘንድ ዩኤስኤአይዲ ወደ 77 ሚሊዮን ዶላር የሚያዋጣበት ሁኔታም ተፈጥሯል። ስምምነቱን ለማጽደቅ በዛምቢያ የዩናይትድ ስቴትስ አምባሳደርና የኮሜሳ ልዩ ተወካይ ኤሪክ ሹልስ፣ በኬንያና በምስራቅ አፍሪካ የዩኤስኤአይዲ ሚሽን ዲሬክተር ካንደስ ቡዛርድ፣ የኮሜሳ ዋና ጸሐፊ አምባሳደር ሲንዲሶ ንጉዌንያ የመግባቢያ ሰነድ ፈርመዋል። አምባሳደር ሹልስ እንዳመለከቱት ስምምነቱን በመፈረም ቀጣይ የጋራ የኢኮኖሚ ልማት የሚፋጠንበት ሁኔታ ይፈጠራል። አምባሳደር ሹልስ አክለውም ኢኮኖሚ ሲስፋፋ የውጭ አገር መዋለ ንዋይ አፍሳሾችን መሳብ፣ ለንግዱ እንቅስቃሴ ማነቆ የሆኑ መሰናክሎችን ማስወገድና የተገኙ ውጤቶችን ከፍ ማድረግ ይቻላል ብለው አዲሱ ስምምነት እድገትን ለማፋጠን ከኮሜሳ አባላት መካከልም በኢኮኖሚ ዘርፉ ብቃት ያላቸውን አባላት ማሳተፍ እንደሚቻል እተማመናለሁ ሲሉ ተናግረዋል። በዚህ ስምምነት መሠረት ዩኤስኤአይዲ እና ኮሜሳ በጋራ በመስራት ቅድሚያ ያላቸውን የልማት እንቅስቃሴዎች ከግብ ያደርሳሉ። አዲሱ ስምምነት ለዩኤስኤአይዲ እና 19 አባላት ላሉበት የአፍሪካ ህብረት ክልላዊ የኢኮኖሚ ማህበረሰብ ለሆነው ኮሜሳም የመጀመሪያቸው አይደለም። ዘላቂና የተቀናጀ ገበያ ለመፍጠር፣ የእርሻ ውጤቶችን ለማሳደግና የንግድ ማነቆችን ለማስወገድ ሲሉ እንደ አውሮፓ አቆጣጠር ከ2013 ዓ.ም ጀምረው በጋራ ይሰራሉ። ቀደም ባለው ስምምነት ዩኤስኤአይዲ ድርጅቱን የሚረዳ የ115 ሚሊዮን ዶላር እርዳታ አድርጓል። ዩናይትድ ስቴትስ የአፍሪካንና የዓለምን ብልጽግና ለማሳደግ ከሸሪኳ ከኮሜሳ ጋር በመስራቷ ክብር ይሰማታል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ስታበላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ እኔ አዳነች ፍስሐዬና
እኔም ሰሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ ትግርኛ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።